የማርያም ወንጌል ቤተክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን መደበኛ ያምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
ውድ አድማጮች፣ ዛሬ የማካፈላችሁ የወንጌል ትምህርት የተሰጠንን ወንድ ልጅ እንዴት እንቀበለዋለን በሚል ርዕስ ላይ የተመሰረተ ይሆናል። ኢሳይያስ በምዕራፍ 9 ቁጥር 6 ላይ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል አለ። እንደዚሁም በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። ውድ አድማጮች፣ በሐዋርያት ሥራ ምዕራፍ 1 ከቁጥር 9 እስከ 11 እንደዚህ የሚል የሚያስደንቅ የተባረከ ቃል እናያለን። ይህንም ከተናገረ በኋላ እነርሱ ያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ ነሆ ነጫጭ ልብስ የለበሱ ሁለት ሰዎች ባጠገባቸው ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ የተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። ውድ አድማጮች፣ ኢሳይያስ በትንቢቱ፣ ሐዋርያት በጻፉት ወንጌል እግዚአብሔር ለኛ ለሰው ልጆች ስለ ሰጠን ስጦታ ስለ እግዚአብሔር ልጅ ስጦታ ይነግሩናል። ኢሳይያስ ጌታችን ሳይወለድ ቀደም ብሎ ይቆጠር በነበረው ከ700 እስከ 685 ዓመተ ዓለም ገደማ በጻፈው ትንቢት የጌታችን የኢየሱስ ክርስቶስ ልደት በትንቢት አበሰረ። ትንቢቱ የእግዚአብሔር ቃል ስለነበር ነቢዩ ገና ያልተወለደውን ሕፃን መወለዱን በሚያጸና በትንቢት ቃል እንዳስተላለፈልን እንመለከታለን። ሕፃን ተወልዶልናል። የጌታን መወለድ አስቀድሞ መመልከት የተሰጣቸው የአምላካቸው መንፈስ በላያቸው አርፎ የኢየሱስን ማንነት ቀደም ብለው የተመለከቱ እርሱን ከሩቅ አይተው ተደሰቱበት። አብርሃም በዚህ የሚጠቀስ አይነተኛ ሰው ነበር። ስለ እርሱ ጌታ ሲናገር በዮሐንስ ወንጌል ምዕራፍ 8 ቁጥር 36 ላይ እንዲህ አለ፣ አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው አለ። ሌሎችም ነቢያቶች ስለ ጌታ መምጣት ቀደም ብለው የተረዱ በራሳቸው ሕይወት አልፎ ስለ እርሱ የተነገረውን ትንቢት መቼና እንዴት እንደሆነ የሚመረምሩም ነበሩ። በአንደኛ ጴጥሮስ ምዕራፍ 1 ቁጥር 11 ላይ በእነርሱም የነበረ የክርስቶስ መንፈስ ስለ ክርስቶስ መከራ ከእርሱም በኋላ ስለሚመጣው ክብር አስቀድሞ እየመሰከረ በምን ወይም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበር ሲል የትንቢታቸው መልእክታቸው ዋና የሆነውን ኢየሱስ ክርስቶስን ሐሳባቸውና ልባቸውን እየያዘ እንዴት እንዳተጋቸው እንመለከታለን። ለሰዎች ያስተላለፉት ትንቢት የእነርሱንም ልብ የእነርሱንም ሐሳብ ይዞ በጌታ መምጣት ጉዳይ ላይ መቼና እንዴት ባለ ዘመን እንደሚመጣ የሚመረምሩ የጌታ ባሪያዎች ነበሩ። ይህ የወንድ ልጅ ተስፋ ለአይሁዳውያን የመሲህ ተስፋ ነው። ይህ ተስፋ በብሉይ ኪዳን ነቢያት ለእስራኤል ሕዝብ በተለያየ ጊዜ ሲነገር የኖረ ከመሆኑም በላይ እያንዳንዱ አይሁዳዊ የመሲሁን መምጣት በታላቅ ጉጉት ይጠብቀው ነበር። እግዚአብሔር በነቢያት የተናገራቸው ታላላቅ ተስፋዎች ሁሉ በዚህ መሲህ እንደሚፈጸሙ በማመን የመሲሁን መወለድ የተስፋቸው መመኪያና መፈጸሚያ በማድረግ በመሲሁ መምጣት ይኮሩና ይጽናኑ ነበር። ነቢዩ ኢሳይያስ ይህንን ተስፋ ነበር ያስታወሰ እና ያጸና የሚናገረው። ሕፃን ተወልዶልናል፣ ደስ የሚል ንግግር። ሕፃን ተወልዶልናል፣ ለእኛ ተወልዶልናል ይላል። ወንድ ልጅም ተሰጥቶናል፣ አለቅነትን በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል አለ። አይሁዳውያን እንዲህ በብዙ ተስፋ የሚጠብቁትን እንዲህ ባለ ትንቢታዊ ቃል እግዚአብሔር ያረጋገጠላቸውን መሲህ እንዴት ሊቀበሉትና ሊያምኑት አቃታቸው? ኢየሱስ ክርስቶስ እንዴት አሰናከላቸው? እንዴት ሊቀበሉት ተሳናቸው? እንዴት ሊያምኑት አዳገታቸው? ከሁሉም በላይ እንዴት ለመስቀል ስቅላት አሳልፈው ሊሰጡት ቻሉ? ኢየሱስ ክርስቶስን በነቢያት ተስፋ እየጠበቁት የነበሩት ሰዎች እንዴት እርሱን መቀበል አቃታቸው? ውድ አድማጮች፣ ይህ በእኛ እንዳይደርስ እግዚአብሔር የሚሰማ ጆሮና የመመለስን ሕይወትና ጸጋን ይስጠን። በእነርሱ የተደገመ ይህ ጉዳት በእኛም ሊደርስ እንደሚችል መርሳት የለብንም። ምንም እንኳን ጌታችንን ያልተቀበሉት ቢኖሩም የእርሱን ማንነት ተረድተው ክብር የሰጡትና ያመለኩትም ነበሩ። እንዲህ የመሰሉት ለእኛ ምሳሌዎቻችን ናቸው። መላእክት የጌታን መወለድ ምስጋናና ክብር ለእግዚአብሔር በመስጠት ገልጠዋል። ውድ አድማጮች፣ ይህንን ሉቃስ በወንጌሉ በምዕራፍ 2 ከቁጥር 13 ከ14 ላይ እንዲህ ሲል ይገልጠዋል። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላምን በምድር ለሰውም በጎ ፈቃድ አሉ። ሰባ ሰገል ከሩቅ ምስራቅ ብዙ ቀን ተጉዞ በመምጣት ለንጉሥ የሚገባውን ክብር ለኢየሱስ ክርስቶስ ሰጥተውታል። በማቴዎስ 2:11 ላይ እንዲህ ይላል፣ ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት፣ ወድቀውም ሰገዱለት። ሳጥኖቻቸውንም ከፍተው እጅ መንሻ ወርቅና ዕጣን ከርቤም አቀረቡለት። ውድ አድማጮች፣ ከሩቅ አገር ተጉዘው መጥተው ኢየሱስ ክርስቶስን በስሩ ወድቀው ሰገዱለት፣ ስጦታም ሰጡት። ማርያምና ዮሴፍ ጌታችንን ወደ ቤተ መቅደስ ለመጀመሪያ ጊዜ ሲወስዱት ስምዖን የተባለ ጻድቅ የእግዚአብሔር ሰው ጌታችንን ከእናቱ ከማርያም እጅ ወስዶ በማቀፍ እንዲህ ብሎለታል። እርሱ ደግሞ ተቀብሎ አቀፈው፣ እግዚአብሔርንም እየባረከ እንዲህ አለ፣ ጌታ ሆይ አሁን እንደ ቃልህ ባሪያን በሰላም ታሰናብተዋለህ። ዓይኖቼ በሰዎች ሁሉ ፊት ያዘጋጀኸውን ማዳንህን አይተዋልና፣ ይህም ለአሕዛብ ሁሉን የሚገልጥ ብርሃን፣ ለሕዝብም ለእስራኤል ክብር ነው። ዮሴፍና እናቱም ስለ እርሱ በተባለው ነገር ይደነቁ ነበር። ስምዖንም ባረካቸው፣ እናቱንም ማርያምን፣ እነሆ የብዙዎች ልብ ሐሳብ ይገለጥ ዘንድ ይህ በእስራኤል ላሉት ለብዙዎቹ ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት ተሾሟል፣ ባንቺም ደግሞ በነፍስሽ ሰይፍ ያልፋል አላት። መላእክት በአምልኮ የጌታን መወለድ ተቀበሉ። ሰባ ሰገል ከሩቅ አገር በመምጣት ስጦታ እየሰጡ ወድቀው ሰገዱለት። ስምዖን ተቀብሎ በማቀፍ በትንቢት ጸጋ ተሞልቶ ማንነቱን በመግለጥ ጌታን ተቀበለው፣ አከበረው። እረኞች በመላእክት የተበሰረላቸውን የምሥራች ሰምተው ጌታ ወዳለበት በመሄድ ጌታን አዩት። እኛ ዛሬ ጌታን እንዴት እንደተቀበልን እንዴት እንደያዝን ማሰብ ይኖርብናል። አሁን ባለንበት ዘመን የጌታ ልደት ሰዎች ከሰዎች ጋር ስጦታ የሚለዋወጡበት ከመሆኑም በላይ የልደቱ መታሰቢያ ምክንያት ከሆነው ከጌታ ኢየሱስ ይልቅ ሳንታ የሚታይበትና የሚታወቅበት ጊዜ ሆኗል። ምንም እንኳን ዛሬ የሳንታን ማንነት ለማስተማር ዓላማዬ ባይሆንም ሳንታ በታሪኩ ክርስቲያን የነበረ ሰው እንደነበር ይነገራል። ይሁን እንጂ የሳንታ ደግነትና የሳንታ መልካም ምግባር ሳንታን በጌታ ልደት ጊዜ በሁሉ ስፍራ ሞልቶ የሚታይበት ምክንያት በቅዱሳን ስምና ሰበብ ክርስቶስን የሚጋርደው የሐሰተኛው ክርስቶስ መንፈስ አሰራር እንደሚሆን የሚዘነጋ ይኖር ይሆን? ሳንታ በክርስቶስ ልደት ጊዜ ስጦታ ይዞ መምጣቱ የገነነበት ምክንያት እግዚአብሔር አንድያ ልጁን ለኛ መስጠቱን የሚያዘናጋ ሰይጣናዊ አሰራር አይደለምን? በጌታ ልደት ጊዜ ሰው ሊያከብር የሚገባው ሐሳቡንም ሆነ መለካከቱን ሊጥልበት የሚገባው በማን ላይ ነው? ከሰማይ ሰማያት የወረደውን ከድንግል ማርያም ተወልዶ አዳኛችን የሆነን እኛን በነገር ሁሉ የመሰለውን ቅዱሱን ፈጣሪያችንን ፍጹም አምላካችንን ጌታችን ኢየሱስን እንደ እግዚአብሔር ስጦታ ለርሱ ያልሰጠነውን የህይወታችንን ክፍልና ስፍራ በመስጠት እርሱን በህይወታችን በማስተናገድ እሱን በመቀበል መሆን የለበትምን? እግዚአብሔርን ስጦታ ኢየሱስ ክርስቶስን የምናስተናግድበት የምንቀበልበት እርሱን የምናምንበትና ከርሱ ጋር የምንኖርበት ህይወትና ኑሮ ምን አይነት መሆን እንዳለበት የሚለካው የርሱ ማንነት ነው። ማንነቱን ያወቁት እንደ ተገለጠላቸው ጌታን በክብር ያስተናገዱት በምን አይነት ዋጋና መስዋዕትነት ክርስቶስን በህይወታቸው ስፍራ እንደሰጡት የእግዚአብሔር ቃል ያስተምራል። በራእይ ምዕራፍ 12 ቁጥር 11 ላይ እነርሱም ከበጉ ደም የተነሳ ከመስክራቸውም ቃል የተነሳ ድል ነሱት ነፍሳቸውንም እስከ ሞት ድረስ አልወደዱም የተባለላቸው ውድ አድማጮች ከርሱ የተነሳ ሰማዕታት ሆነው በማለፋቸው ነው። በራእይ ምዕራፍ 14 ቁጥር 4 ላይ ከሴቶች ጋር ያረከሱ እነዚህ ናቸው ድንግሎች ናቸው በጉ ወደሚሄድበት የሚከተሉት እነዚህ ናቸው ለእግዚአብሔርና ለበጉ በኩራት እንዲሆኑ ከሰዎች የተዋጁ እነዚህ ናቸው ይላል። በጉ ወደሚሄድበት የሚሄዱ ነፍሳቸውን እስከ ሞት ድረስ ያልወደዱ ኢየሱስ ይህን ሁሉ ሊያደርጉለት የቻሉት እንዴት ቢያስተናግዱት እንዴት ቢቀበሉት እንዴት ቢያምኑት ነው? በሮሜ ምዕራፍ 8 ቁጥር 36 ስለ አንተ ቀኑን ሁሉ እንገደላለን እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ይላል እግዚአብሔር ቃል። እኛ ዛሬ ለጌታ መስዋዕትን ከፍላለን? የኢየሱስ ተከታዮች በመሆናችን ጌታን በማመናችን ከኃጢአት ጋራ ከሰይጣን ጋራ ከዓለምና እግዚአብሔርን ከማይፈሩ ሰዎች ጋራ አቋም ወስደን ስለ ኢየሱስ ክርስቶስ ስንል ዋጋ ከፍለን ክብራችንን እንዳናጣ ሳንፈራ ለጌታ ለኢየሱስ ክርስቶስ የምንከፍለው ዋጋ አለን? የበጉ ደም የደላቸው ምክንያት የሆነላቸው ሰይጣን ጠላታቸው የሆኑት ብቻ ናቸው። ሰይጣን ጠላታቸው የሆኑት የሰይጣን ሥራ የተባለውን ኃጢአትን ላለመስራት ኢየሱስ ክርስቶስን ተከትለው እሱን መስለው ለመኖር የወደዱ ብቻ ናቸው። በበጉ ደም ድል የሚነሱት አካሄዳቸውን ከበጉ ጋር ያደረጉ ናቸው። በጉ ወደሚሄድበት የሚሄዱት ህይወታቸውን የሚመሩት በርሱ ብቻ ነው። ሌላ የህይወት ዓላማም ሆነ ምንም ሌላ ምክንያት በኑሯቸው የሚያስቡትና የሚያልሙት አንዳች ነገር የሌላቸው ናቸው። ውድ አድማጮች የተሰጠንን ጌታ አብርሃም ቀኑን ያይ ዘንድ ሲመኝ ሲጓጓ የነበረው የዘላለም ጌታ ነው። ዳድማጮች በዚህ በጌታ ልደት መታሰቢያ ሰሞን በአዲሱ ዓመት ከኢየሱስ ጋር ጉዟችሁን ለማድረግ ኑሯችሁ ከጌታ ጋር እንዲሆን ጌታ ኢየሱስ ክርስቶስን እንዴት እንደምታስተናግዱት ማየትና ማስተዋል ይኖርባችኋል። የተሰጠን ወንድ ልጅ ጌታችን ኢየሱስ ክርስቶስ ነው። እግዚአብሔር የሰጠን ልጅ ለእግዚአብሔር አንድያ ልጁ የነበረ ልጅ ነው። ሁሉ የተፈጠረበት ሁሉ ለርሱ የተፈጠረለት በሰማይና በምድር ለሚታዩትና ለማይታዩት ስልጣናት ኃይላት ጌትነት አለቅነት ሁሉ ምክንያታቸውና ባለቤታቸው የሆነ ጌታ ነው። የተሰጠን ወንድ ልጅ እንደ ስሙና ማዕረጉ አልፋና ኦሜጋ የሆነ መጀመሪያና መጨረሻ የሌለው የሃይማኖታችን ጀማሪና ጨራሽ ነው። የሃይማኖታችን ሐዋርያና ሊቀ ካህን ነው። በደሙ ያስታረቃቸውን አካሉ ቤተ መቅደሱ አድርጎ የዋጃቸውን ሰብስቦ ባንድ አካል ከአባቱ ጋር የሚያስታርቅ ጌታ ነው። ስምዖን ከማርያም ተቀብሎ አቀፈው፣ ወደ ደረቱ አስጠጋው። ክብር የሚገባውን ጌታ በፍቅር ወደ ራሱ አስጠግቶ የለመነው ልመና የሚያስደንቅ ነው። እርሱም ደግሞ ተቀብሎ አቀፈው ይላል እግዚአብሔር ቃል። እግዚአብሔርንም እየባረከ እንዲህ አለ፣ ጌታ ሆይ አሁን እንደ ቃልህ ባሪያህን በሰላም ታሰናብተዋል። ስምዖን ጌታን አቅፎ መቀበል ብቻ ሳይሆን ጌታችን ገና በእቅፍ እያለ ስምዖን ከዚህ ዓለም ለመሰናበት ስንብት ሲጠይቅናል። ብዙዎች ጌታችን በተካፈለው የሰው ተፈጥሮ አድጎ ትልቅ ሆኖ ሳለ ተአምራት እየሰራ ብዙዎች ስለ እርሱ ያላዩትን ስምዖን ሽማግሌው ጌታን በሕፃንነቱ አይቶ ተረዳ። ስምዖን ይህንን ሊረዳ የቻለው ትልቅ ምክንያት በሕይወቱ የነበረው ሰው ነው። እነዚህ ምክንያቶች ምን ነበሩ? ስምዖን የሽምግልና ዘመኑን ያሳልፍ የነበረው ምን በማድረግ እንደነበር የጌታ ቃል ሲናገር እንዲህ ይላል፣ የእስራኤልን መጽናናት ይጠባበቅ ነበር፣ ጻድቅና ትጉህም ነበረ፣ መንፈስ ቅዱስም በእርሱ ላይ ነበረ ይላል የእግዚአብሔር ቃል። የእስራኤልን መጽናናት መጠባበቅ ምን ማለት ነው? እስራኤል በነቢያት የተነገረላትን ተስፋ ነበር ተስፋ ነበር የምትጽናናው፣ ያንን ነበር የሚጠባበቀው። ይህ ተስፋ መሲሁ ኢየሱስ ክርስቶስ መምጣቱ ነው። ስምዖን ይህንን ተስፋ የሚጠብቅ የነበረው እንዲሁ አልነበረም። የጌታ ቃል እንደሚነግረን ስምዖን ጻድቅና ትጉህ ሰው እንደሆነ፣ መንፈስ ቅዱስም በእርሱ ላይ የነበረበት ሰው እንደሆነ ይነግረናል። የጻድቅ ሕይወት የትጋት ሕይወት ነው። የጽድቅ ሕይወት ብዙ ትጋት የሚጠይቅ ነው። ከኃጢአት መጠበቅና የእግዚአብሔርን ሐሳብ በማስተናገድ እንደ ፈቃዱ መኖርን ይጠይቃል። የጻድቅ ሕይወት የተግባር ሕይወት ነው። ከጌታ ፈቃድና ሐሳብ ጋር ከማይስማማው ነገር ራስን የመለየትና የጌታ ከሆነው ነገር ጋር መስማማትን ይጠይቃል። በትጋት የሚኖረውን የጻድቅ ሕይወት የሚኖሩ ሁሉ ያለ መንፈስ ቅዱስ አይኖሩም። በዚህ ስፍራ በስምዖን ላይ የነበረውን ጸጋ የጌታ ቃል የሚገልጥልን መንፈስ ቅዱስም በእርሱ ላይ ነበረ በሚል ነው። ይህ ቃል የሚያሳየው ማረፊያ እንደፈለገችው ውድ አድማጮች የኖህ እርግብ በሰዎች ላይ ለመኖር መንፈስ ቅዱስ የሚፈልገውን የሚያሟሉ ለመንፈስ ቅዱስ የተመቸ ሕይወትና አቋም ያላቸውን ሰዎች ጌታ መንፈስ ቅዱስ መፈለጉን ያሳየናል። ስምዖን እንደዚህ የመሰለ ሰው ነበር። በመሆኑም መንፈስ ቅዱስ በእርሱ ላይ ነበረ። መንፈስ ቅዱስ በሰው ላይ የሚኖረው ሰዎችን ሊመራና እንደ እግዚአብሔር ፈቃድና ሐሳብ እንዲመላለሱ ለማድረግ ነው። ስምዖን በላዩ ላይ ባለው መንፈስ ቅዱስ የሚመራ ሰው ነበር። ውድ አድማጮች ጌታችን ሰው ሆኖ እንደሚገለጥ የተናገሩት የነቢያት ተስፋ ለሰው ሁሉ የተነገረ ነው። ውድ አድማጮች መንፈስ ቅዱስ እየመራው ጌታን የተቀበለ ሰው ስምዖን፣ እንደዚሁም በሐና የተባለች መበለት በቤተ መቅደስ ሆና ጌታን የምታገለግል ሴት፣ እነዚህ ሁለት ሰዎች ብቻ ነበሩ ይህ ዕድል የገጠማቸው። ስምዖንም ሆነ ሐና ሁለቱም ሕይወታቸውን ከእግዚአብሔር ጋር ያጣመሩ ሰዎች ነበሩ። ጌታ ወደ ቤተ መቅደስ ሲመጣ ስምዖን በቤቱ ነበር፣ ሐና ግን በቤተ መቅደስ ነበረች። ስምዖን ከቤት በመንፈስ ቅዱስ እየተመራ መጣ። በላዩ በሚኖረው በመንፈስ ቅዱስ እየተመራ ጌታን አገኘው። በመንፈስ ቅዱስ ተሞልቶ ነው የኢየሱስን ማንነት ተረድቶ ያቀፈውና የባረከው። ውድ አድማጮች ዛሬ ለኛ ይህ ታላቅ ትምህርት ነው። ኢየሱስ ዳግመኛ እንደሚመጣ ነቢያት ተናግረዋል። ጌታ ራሱም ይህንን አውጇል። ጌታችን እንደ ሌባ ሆኖ እንደሚመጣ የሚመጣበትን ቀኑንና ወራቱን ማንም እንደማያውቅ አስተምሯል። ኢየሱስ ዳግመኛ ሲመጣ እኛ እንዴት ሆነን ይመጣ ይሆን ብለን መጠየቅ አለብን። ጌታ ኢየሱስን የሚመጣበትን ቀን ምልክቶች ሁሉ ተነግረዋል፣ እየሆኑም ነው። የጌታ መምጣት እየረዘመ ሳይሆን የሚመጣው እየቀረበ ነው። ዛሬ ከጌታ ጋር ካልሆነን መንፈስ ቅዱስ በእኛም ላይ ካልኖረ ጌታን ሰው ሰውን እንደሚቀበል አንቀበለውም። ከድንግል ማርያም የተወለደበትን መምጣቱን ከመጽሐፍት እየጠቀሱ የት እንደሚወለድ መናገር የቻሉት ጌታን አልተቀበሉትም። ከድንግል ማርያም የተወለደበትን መምጣቱን ውድ ወገኖቼ ከመጽሐፍት እየጠቀሱ የት እንደሚወለድ መናገር የቻሉ ጌታን አልተቀበሉትም። በመጽሐፍት ዕውቀት የጌታን መምጣት ብናውቅም እርሱ ሲመጣ የምንቀበለው መቅረዝ የሆነው መንፈስ ቅዱስ በልባችን ውስጥ ዘይት ሆኖ ካላበራልን ውድ ወገኖቼ በመንፈስ ቅዱስ ውስጣችን ካልተቀጣጠለ በእግዚአብሔር መንፈስ ስር ካልሆነን እንደነ ስምዖንና እንደነ ሐና ጌታ ሲመጣ ልናውቀው ልንቀበለው አንችልም። እግዚአብሔር ይህንን ማስተዋልን ይስጣል። ጌታችን ከድንግል ማርያም ለመወለድ እንደማንም ሰው ተረግዞ እንዲወለድ ጊዜ አስፈልጎታል። ዳግመኛ ሲመጣ ግን ውድ አድማጮች ልብ በሉ ድንገት ነው የሚመጣው። በጌታ የሆኑት እርሱን ለመቀበል የሚለወጡት በቅጽበት አይን ነው። በዚያን ጊዜ እርሱን ለመቀበል ሁኔታውን አይቼ ህይወቴን አስተካክላለሁ ማለት አንችልም። የጌታ ቀን እንደ ሌባ ሆኖ ነው ጌታ የሚመጣው። የጌታ ቃል በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 17 ላይ ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከነርሱ ጋር በደመና እንነጠቃለን እንዲሁም ሁል ጊዜ ከጌታ ጋር እንሆናለን። ጌታን ዳግመኛ ሲመጣ የምንቀበለው በመነጠቅ ነው። ይሄ መነጠቅ የሚካሄደው በመንፈስ ቅዱስ ኃይል ነው። ዛሬ ያላስተናገድነው መንፈስ ቅዱስ በእኛ ላይ ያላደረ መንፈስ ቅዱስ ይህንን የመነጠቅን ተግባር በእኛ ሕይወት ሊፈጽም አይችልም። መነጠቅ ቅጽበታዊና ድንገት የሚሆን እንጂ ስምዖን ከቤቱ ወጥቶ በእግሩ ወደ ቤተ መቅደስ እንደሄደ የሚሆን አይደለም። ዛሬ እኛ ለዚያ ተዘጋጅተናል? ስምዖን ለዚህ ነገር መንፈስ ቅዱስ ያዘጋጀው ሰው ነበር። ቃሉ እንዲህ ይላል፣ በጌታም የተቀባውን ሳይ ሞትን እንዳይ በመንፈስ ቅዱስ ተረድቶ ነበር ይላል እግዚአብሔር ቃል። ዛሬ ለኛ ለየግላችን እንን የሚያስረዳን መንፈስ ቅዱስ በእኛ ላይ አለን? በመንፈስ ቅዱስ መረዳት ያለንበትን ዘመን እንመረምራለን? ውድ አድማጮች የኢየሱስ ልደት ዳግመኛ ምጽአቱን አስተዋሽ ሆነ ልደት ነው። ክብር ለእግዚአብሔር ይሁን። በኢየሱስ ልደት የነቢያት ትንቢት እንደተፈጸመ እንዲሁ የጌታችንም ዳግመኛ ምጽአት የተነገረው ትንቢት ይፈጸማል። ጌታችን ከዚህ ዓለም በክብር እርገት ከደቀ መዛሙርቱ ተለይቶ ሲሄድ መላእክት ተገልጠው ያሉትን አንርሳ። ይህንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ ሁለት ሰዎች በአጠገባቸው ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ የተመለከታችሁ ስለምን ቆማችኋል? ይህ እናንተ ወደ ሰማይ የወጣው ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። ክብር ለታረደው በግ ይሁን። ውድ አድማጮች ኢየሱስ ዳግመኛ ይመጣል። ይህ ታላቅ ተስፋ ነው። ይህንን ጌታ ግን የምንቀበለው በመነጠቅ ነው እንጂ በእግራችን ሄደን ከአንድ ስፍራ ወደ ሌላ ቦታ ሆነን አይደለም። በመኝታችን ሳለን ጌታ ሊመጣ ይችላል። በስራ ሳለን ጌታ ሊመጣ ይችላል። በመንገድ ሳለን ሊመጣ ይችላል። በየትኛውም የዓለም ስፍራ በየትኛውም ሁኔታ ውስጥ እንሆን ኢየሱስ ድንገት እንደ ሌባ ይመጣል። ነገር ግን የሚቀበሉት በመነጠቅ ይቀበሉታል እንጂ በእግራቸው በአካላቸው ሄደው ከአንድ ስፍራ ወደ ሌላ ሄደው አይቀበሉትም። ለዚህ ተዘጋጅተሃል? ለዚህ ተዘጋጅተሻል? ኢየሱስ ዳግመኛ ይመጣል። እግዚአብሔር ስም የተባረከ ይሁን። ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። ውድ ወገኔ ሆይ ይህንን የምትጠብቅ ከሆነ ውድ ወገኔ እህቴ ሆይ ይህንን የምትጠብቂ ከሆነ ኢየሱስ ክርስቶስ ዛሬ በልብህ ስፍራ ይኖራል። እግዚአብሔር ስም የተባረከ ይሁን። በሰማችሁት ቃል እግዚአብሔር መጽናናትን መታነጽን ይስጣችሁ በጌታ በኢየሱስ ክርስቶስ ስም አሜን።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይንም አስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረገጻችን www.wangel.org ወይንም www.ethiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን ነው።